nitti debina nagahan. The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 15 2013 ዓ.ም ተመረጥ ዝግጅታችን ጀመረ።
ማንኛውም ጫማ ከፍተኛ እንደሆነ ቀጥተኛ ካልሆነ ጫማ በጣም መጣት ነው የሚሰራው።
የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ወይዘሮ ማዓዛ አሸናፊ የምሽቱ እንግዳችን ናቸው። ከዜናው በኋላ ታዳምጧቸዋላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com @voenews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። አፍጋኒስታን ያሉ አሜሪካውያንና ታሊባን መቆጣጠሩን ተከትሎ ሀገር ጥለው ለመሰደድ እየተሯሯጡ ያሉትን አፍጋኖችንም አፋጥነን እናስወጣለን ሲሉ ፕሬዚደንት ጆ ባይደን ቃል ገብተዋል። የዩናይትድ ስቴትስ ወታደሮችን በሙሉ አስወጥቶ የማጠናቀቁ የጊዜ ገደብ 10 ቀን ብቻ ነው የቀረው። በሺዎች የተቆጠሩ የአፍጋኒስታን ዜጎች ካቡል አውሮፕላን ጣቢያ እየተጠባበቁ ናቸው። እንደ አውሮፓውያን አቆጣጠር ከነሐሴ 14 ወዲህ 13,000 ሰዎች በዩናይትድ ስቴትስ ወታደራዊ አውሮፕላኖች እየተሳፈሩ መውጣታቸውን ዋይት ሀውስ አስታውቋል። ፕሬዚደንት ባይደንም በታሪክ በግዝፈቱና በፈታኝነቱ ወደር ከሌላቸው የማጓጓዝ እንቅስቃሴዎች አንዱ ሲሉ ገልጸውታል። በሌላ በኩል የፈረሰው የአፍጋኒስታን መንግስት ታማኝ የሆኑ ጸረ ታሊባን ተዋጊዎች 3 ከተሞችን መያዛቸው እየተዘገበ ነው። የታሊባን ወገን የሆኑ ማህበራዊ መገናኛ ገጾችም አረጋግጠውታል። የተሰደዱት ፕሬዚደንት አሽራፍ ጋኒ፣ ምክትል ፕሬዚደንት የነበሩት አምሩላህ ሳለህ ታሊባን ላይ ጠንካራ ውጊያ እንከፍትበታለን ሲሉ ትናንት ዛቻ አሰምተው ነበር። ጋኒ መሰደዳቸውን ተከትሎ ሳለህ ህገ መንግስቱን ጠቅሰው አሁን እንግዲህ ፕሬዚደንቱ እኔ ነኝ ብለው ካሉበት ክፍለ ሀገር አውጀዋል። በሌላ በኩል የታሊባን መሪዎች ካቡል ውስጥ ከቀድሞዎቹ ተቀናቃኞቻቸው ከነበሩ መሪዎች ጋር መነጋገራቸውን ቀጥለዋል። ዩጋንዳ የአፍጋኒስታን ስደተኞችን ተቀብላ መጠለያ ስለምትሰጥበት አኳኋን ሀገራቸው ከዋሽንግተን ጋር እየመከረችበት እንደሆነ የውጭ ጉዳይ ሚኒስትሩ ገልጸዋል። የዩጋንዳ የውጭ ጉዳይ ሚኒስትር አልሃጂ አቡበከር አዶንጎ ጄጄ 2000 የአፍጋን ስደተኞችን መቀበል እንችላለን ብለዋል። ቀደም ብሎ የዩጋንዳ ፕሬዚደንት ዮዌሪ ሙሴቪኒ የአፍጋን ስደተኞችን በጊዜያዊነት ተቀብለን ለማስጠለል ዝግጁ ነን ብለው እንደነበረ ይታወሳል። አንዳንድ ተንታኞች ግን ነገሩ የአፍሪካ ጸጥታ ላይ ችግር ሊያስከትል ይችላል እያሉ ናቸው። ታጣቂዎች ከስደተኞች ጋር ተደባልቀው ገብተው አፍሪካ ውስጥ የሽብር ጥቃት ሊያደርሱ ይችላሉ ብለው ነው። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ደቡባዊ ኒጀር ውስጥ በደረሰ ጥቃት ቢያንስ 16 ሰዎች መገደላቸው ተዘግቧል። አካባቢው ጽንፈኛ እስላማዊ ታጣቂዎች በዚህ የአውሮፓውያን ዓመት ብቻ በተደጋጋሚ ሲቪሎችን የገደሉበት መሆኑን የአካባቢው ባለስልጣናት አስታውቀዋል። ማንነታቸው ያልታወቀ ታጣቂዎች ሰዎቹን የገደሏቸው ትናንት በአርብ ጸሎት ላይ እንዳሉ ተኩስ ከፍተው መሆኑን የከተማዋን ከንቲባ ጠቅሶ ሮይተርስ ዘግቧል። ከዓለም ዙሪያ ወደ ተጠናቀሩ የኮቪድ-19 ዜናዎች ስንሸጋገር በፍጥነት የሚተላለፈው ዴልታ የተባለው የኮሮና ቫይረስ ዝርያ የበረታባት ደቡብ አፍሪካ አሁን አዋቂ እድሜ ላይ ያሉ ዜጎቿ በሙሉ ክትባቱን መውሰድ እንደሚችሉ ይፋ አድርጋለች። በዩናይትድ ስቴትስ ዜና ደግሞ ለተከተቡ አሜሪካውያን ተጓዦች ካናዳ ድንበሯን የከፈተች ቢሆንም ዩናይትድ ስቴትስ የግድ አስፈላጊ ላልሆነ ጉዳይ በመኪና ለሚደረጉ ጉዞዎች የዘጋችውን የካናዳና የሜክሲኮ ድንበሯን እስከ አውሮፓ መስከረም 21 ቀን ድረስ ተዘግቶ እንዲቆይ ውሳኔ መስጠቷ ተገልጿል። በሌላ ዜና ደግሞ የዩናይትድ ስቴትስ ፍሎሪዳ ኦርላንዶ ከተማ ነዋሪዎች ለሚቀጥሉት ጥቂት ሳምንታት ውሃ እንዲቆጥቡ ማሳሰቢያ ተሰጥቷቸዋል። ውሃውን ለማጣራት የሚውለው ፈሳሽ ኦክሲጅን እጥረት በመፈጠሩ መሆኑ ነው የተዘገበው። እጥረቱ የተፈጠረው ከኮቪድ-19 ወረርሽኙ በተያያዘ መሆኑ ተጠቁሟል። በሌላ ዜና አውስትራሊያዋ ሜልበርን ከተማ ውስጥ የኮቪድ-19 ወረርሽኝን ለመክታት እንደገና ስራ ላይ የዋለውን የእንቅስቃሴ እገዳ የተቃወሙ ሰልፈኞች ከፖሊሶች ጋር መጋጨታቸው ታውቋል። በመጨረሻም የዩናይትድ ስቴትስ ምስራቃዊ ጠረፍ አካባቢዎች ዛሬ ከባድ የውቅያኖስ ማዕበል ያጀበው ዝናብ እየመታቸው ነው። ማምሻው ላይ ጉልበቱ እየተጠናከረ የሚሄደው ሄሪኬን ሄንሪ የተባለው ከባድ ንፋስና ዝናብ ከሰሜን ካሮላይና ያነሳ ማሳቹሴትስ ድረስ ያሉትን የጠረፍ አካባቢ ነዋሪዎች አስግቷቸዋል። ዛሬ ማለዳ በሰዓት 320 ኪሎ ሜትር ፍጥነት በሚነግድ ንፋስ ሰሜን ካሮላይና ጠረፍ አካባቢዎች ላይ ዶፍ አውርዶባቸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አሜሪካ ድምጽ ራዲዮ ጣቢያ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 15 2013 ዓ.ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ዝግጅቶቻችንን እንዲሁ በየጊዜው ከዚያው መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን ለምሽቱ ወደ ያዝነው ቀዳሚ ዝግጅታችን እንለፍ። ቀዳሚው ዝግጅታችን ከኢትዮጵያ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ጋር የተደረገ ቃለ ምልልስ ነው። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ነሐሴ 7 2013 ዓ.ም በሕገ መንግስት አጣሪ ጉባኤ የተከናወኑ ተግባራትና የወደፊት የትኩረት አቅጣጫዎችን አስመልክተው በጽህፈት ቤታቸው ለጋዜጠኞች መግለጫ ሰጥተው ነበር። ይህንን መግለጫ መነሻ በማድረግ ለቃለ ምልልስ ጋብዘናቸዋል። ወደ ቃለ ምልልሱ። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ለቃለ ምልልስ ፈቃደኛ ስለሆኑ በአሜሪካ ድምጽ አድማጮች ስም እንዳመሰግናለን።
እኔም በጣም አመሰግናለሁ ሲሆን
እሺ፣ ወደ ጥያቄ ልለፍና ሰሞኑን በ2013 ዓመተ ምህረት በፌደራል ጠቅላይ ፍርድ ቤት የተከናወኑ ዋና ዋና ጉዳዮችን በተመለከተ ገለጻ አድርገው ነበርና በዛ ገለጻ ላይ የፌደራል ፍርድ ቤቱንና የዳኞች አስተዳደር ጉባኤን የሚመለከቱ ሁለት መሰረታዊ አዋጆችን ማውጣታችሁን፣ በእነርሱ ላይ ተመስረታችሁ ደግሞ ብዙ ደንቦችና መመሪያዎችን እያወጣችሁ እንደሆነ ገልጸዋልና እንደው ከነዚህ ውስጥ በፍትህ አሰጣጥ ላይ ለውጥ ሊያመጡ ይችላሉ የሚሏቸው መመሪያዎች ምን ምንድን ናቸው?
በድጋሚ አመሰግናለሁ ጽዮን። እንደጠቀስሽው የፍርድ ቤቱን ሪፎርም መልክ ለማስያዝ እና ቀጣይነት ባለ ሁኔታ ስርዓት ለመዘርጋት ሁለት በጣም ወሳኝ የሆኑ አዋጆች ወጥተዋል። አንደኛ አዋጅ እንደጠቀስሽው የፌደራል ፍርድ ቤቶችን አደረጃጀትና ስልጣን የሚመለከት ነው። ሁለተኛ ደግሞ የዳኞች አስተዳደር ጉባኤ የሚመለከት ነው። ይህም የዳኞችን ገቨርነር የሚመለከት ነው ማለት ነው። እና በዛ ላይ ተመስርቶ መመሪያ ደንቦች ወጥተዋል፣ ወደፊትም ይወጣሉ። እንደ ዋና ዋናዎቹ የምንድናቸው ያልሽውን በተመለከተ ሶስት አራት መመሪያዎችን ለመጥቀስ እችላለሁ ባጭሩ። ለምሳሌ ሰሞኑን በደንብ እያስተዋወቅ ነው ያለነው የጉዳዮች የተከታተለ በምንለው መመሪያ አለ። ይህም ጉዳዮች ቅደም ተከተላቸውን እንዳመጣጣቸው እንዲሁም ደግሞ እንደ ውስብስብነታቸው መቼ ፍርድ ቤት መጥተው መቼ መጠናቀቅ አለባቸው የሚል መመሪያ ወጥቷል። ሌላ መጥቀስ የሚያስፈልገን የዳኞች የስነ ምግባር ደንብ፣ ይህም በጣም በተለይ ተጠያቂነትን ከማረጋገጥ አንጻር በጣም ጠቃሚ መመሪያ ነው የምንለው። ይህንንም በሌላ መመሪያ የሚጠቀስ መመሪያ መስጠት እንችላለን። ሌላው የድጋፍ ሰራተኞች ወደፊት ድጋፍ ሰራተኞች ከስቲቲሰዙ ወደ ፍርድ ቤታችን መጥተው ፍርድ ቤቱ ራሱ ነው ድጋፍ ሰራተኞችን የሚያስተዳድረው። ምክንያቱም ለዳኝነት ተቋሙ አጋዥ የሆነ የድጋፍ ሰራተኛ ማደራጀት ስለሚያስፈልግ ወደፊት ፍርድ ቤት ስለሆነ የሚያስተዳድረው ድጋፍ ሰራተኞች የሚተዳደሩበትን ደንብ ረቂቅ አዘጋጅተን ለሕዝብ ተወካዮች ምክር ቤት ልከናል። እንግዲህ ሌሎች የዳኞች ንብረት ጋር በምዘና የተመለከተ እንደገና ደግሞ ፍርድ ቤት መርፍ አጥማሚ ሂደትም አለን። ሁሉ ፍርድ ቤት ጉዳይ በፍርድ ቤት ተጀምረው በፍርድ ቤት ላይ ያልቅ ይችላል። በተቻለ መጠን ተከራካሪዎች ከፍርድ ቤት ውጭ በስምምነት ጉዳያቸውን የምንጨርሱ መመሪያዎች አውጥተናል። እንግዲህ እነዚህና ሌሎች በርካታ የአሰራር ስርዓት ለመዘርጋት የሚረዱን መመሪያዎች መደንቦች የሚያውጣት ነው።
ሰሞኑን እኛም እያስተዋወቅን ያለ ነው ውስብስብ የሆኑ ጉዳዮችን ጨምሮ የጉዳዮችን በፍጥነት መቼ መጥተው መቼ ይሄዳሉ የሚለው የፍጥነት አሰራርን የተመለከተ ነው ብለዋል። እና ይህንን አስመልክቶ የሚነሱ ነገሮች አሉ። በተለይ ደግሞ ውስብስብ እንዳሉት የፖለቲካ ጉዳዮችን ጨምሮ ይዘገያሉ። የምስክር አሰማም ሂደት ላይ በጣም መዘግየት አለ እና የተወሳሰበ አሰራር አለ በሚል ይጠቀሳል። እነዚህንም ተመልክታችኋቸዋል? ለእነዚህም የሚሆን መፍትሄዎች አሉ?
እንግዲህ እዚህ ጋር አንድ በተቀጣሚ የምናገር የሚፈልገው ነጥብ ሁሉ ጊዜ በህዝቡ አስተያየት ውስጥ ያለ አንድ ጉዳይ አለ። የትግሬ ጉዳዮችን በተመለከተ ያ ምንድን ነው? የፍርድ ቤት ሰው ጉዳዩ የፍርድ ቤት ከመጣ ጉዳዮችን በፍጹም ተለያልቁም በጣም ረጅም ጊዜ ወስዳሉ የሚለው ነው። ይሄ በአንድ በኩል እውነትነት አለው። በሌላ በኩል ግን በተለይ የቅርብ ጊዜዎችን መረጃ የዚህ አመትን መረጃ ብንመለከት በዚህ አመት ፍርድቶችን ፍርድ ቤቶች ማለትም መጀመሪያ ደረጃ ከፍተኛ ፍርድ ቤትና ጠቅላይ ፍርድ ቤት ወደ 170,000 ኬዞችን ዲስፖዝ አርጋ ማለት ውሳኔ ይሰጣል። 170,000 ኢትዮጵያዎች ከእነዚህም 150,000 የሚሆኑ በአንድ አመት ውስጥ ነው ተሰርቶ ይጠቃለበት ውሳኔ ያገኙት እና ይሄ አሁንም በቂ ግንዛቤ የለውም። ምክንያቱም ጉዳያቸው ተወስኖላቸው በአገልግሎቱ ረክሰው የሄዱ ሰዎች ብዙ ጊዜ አይናገሩም። ነገር ግን ደግሞ በተለያየ ምክንያት ፍርድ ቤት ውስጥ የሚቆዩ ጉዳዮች አሉ እና ብዙ ጊዜ ስለ ችግሩ የሚናገሩት ሮሮ የሚያሰሙት ጉዳዮቻቸው ቶሎ ያልተወሰነላቸው ሰዎች ናቸው። ስለዚህ ምን ለማለት ፈልጌ ነው? ፍርድ ቤት ጉዳዮች ቶሎ አይወሰኑ የሚለው ጠቅላላ አነጋገር ትንሽ አስቸጋሪ ነው። ምክንያቱም ቶሎ በፍጥነት እየተወሰኑ ያሉ ጉዳዮች አሉ። በእርግጥ ደግሞ ትክክል የማይከት ፍርድ ቤት ደግሞ የሚቆዩ ጉዳዮች አሉ። እንደ ውስብስብነታቸው ከግራ ከቀኝ የተሰለፉ ጠበቆች በዚህ ጊዜ የተለያዩ ጥያቄ ሊያነሱ ይችላሉ። ጣልቃ ገብነኝ የሚል ወገን ሊመጣ ይችላል። ያ ሌላ ቀጠሮ ሊያስቀብር ይችላል። በትዕዛዝ ላይ የተለያዩ ይግባኞች ሊመጡ ይችላሉ። አንዳንድ ጉዳይ ደግሞ ለምሳሌ አልቆ ለሶስት ዓመት ወስዶ ከበድ ድረስ ከተወሰነ በኋላ ሌላኛው ወገን በተለይ አዲስ ማስረዳት ይቻላል። በአዲስ መስ ደግሞ ክስ የሚጀምርበት ጊዜ አለ። እንደዚህ አይነት ጊዜ ሁለት ሶስት ጊዜ በአዲስ መልክ ጉዳዮች ሲታዩ ሲስተም ውስጥ በጠቅላላ ብዙ ሊቆዩ ይችላሉ እና እንዲህ አይነቶቹ በእርግጥ ሰዎችንም ሊያስከፉ ይችላሉ። ግን አንዳንዱ ደግሞ ስነ ስርዓቱ በሚፈቅድላቸው መሰረት ነው ሰዎቹ የሚጠራቀሩትም ዳኞችን አቅም በላይ የሚሆንበት ሁኔታ አለ እና ሁሉም ባንድ አይን ለማየት አንችልም። ለማንት ፈልጌ ነው ያም ሆኖ አካባቢያችንን በማሻሻል ቅድም የጠቀስነውንም የጉዳዮች ፍትህ አስተዳደር መመሪያ ደግሞ በመተግበር እንደገና ደግሞ ዳኞቻችን የድጋፍ ሰራተኞቻችንም ሰውን ማዕከል ያደረገ አገልግሎት ሰጥተው በተቻለ መጠን ሰዎች አግላላ በአጭር ጊዜ ጥራት ያለው ውሳኔ ለመስጠት ደግሞ እያመቱ እያደገ ሚሄድ የምናደርግ መሆን ነው። ምንድነው?
እርሶ ወደዚህ ስልጣን በመጡበት ጊዜ በአዲስ የማሻሻያ አሰራር ወይም ሪፎርም የመጀመሪያ እርምጃ የፍርድ ቤት ነጻነትን ማረጋገጥ እንደሆነ ገልጸው ነበርና ከዚህ አንጻር የዳኞችና የተቋሙን ነጻነትና ገለልተኝነት በማረጋገጥ በኩል ምን ሰራችሁ? ምን ምሳሌ ሲጠቅሱልናል ይሄን ሰራን ካሉ?
እንግዲህ ዳኞችና ደግሞ ፍርድ ቤት በተቋም የሚቋምጥን የማረጋገጥ ጉዳይ እኔና የስራ ባልደረቦች እንዲሁም ዳኞችና አጠቃላይ የፍርድ ቤቱ ማህበረሰብ አንድ የምንኮራበት ጉዳይ ነው ብዬ ነው የማስበው። ነው በሌላ ደረጃም ታሪካዊ ነው ብዬ ብናገርም ማጋነን መሆን አይመችለኝም። በአሁኑ ጊዜ ፍርድ ቤት እንደተቋም ማንኛውም ጫና ከፍተኛም ከሆነ ቀጥተኛም ካልሆነ ጫና በጣም ነጻ ሆኖ ነው የሚሰራው። ይህም ማለት ከአስፈጻሚ ክፍል፣ ከህግ አውጭ ክፍል ወደ ፍርድ ቤቶች ላይ የሚደረግ ጫና ላይ የሚመጣ ጫና የለም። ይህንን በሙሉ አፌ ነው የምናገረው። ከዛም አልፎ ለምሳሌ አንዳንድ መገለጫ የሆነ ሁኔታዎች ደግሞ አሉ። እንደ በጀት ጥያቄ በተመለከተ ፍርድ ቤት በአሁኑ ጊዜ እንደ ከዚህ ቀደም በሚኒስትሪ ኦፍ ፋይናንስ በኩል ሳይሆን ቀጥታ ህገ መንግስቱ ላይ በተመለከተ መሰረ ከፓርላማ ጋር በመነጋገር ነው በጀት የምናስፈቅደው። ያም ሆኖ ዞሮ ዞሮ የመንግስት አማካሪ እና ከጠቅላላ የበጀት እቅዱ የገንዘብ ሚኒስቴር ጋር ገንዘብ ሚኒስቴር ነው ፓርላማውንም ቢሆን የሚያማክረው። ግን ቢሆንም ህገ መንግስቱ በነገገው መሰረት ቀጥታ ፓርላማ ጋር የበጀት ጥያቄ አቅርበን ነው የምናስፈቅደው እና እንዲህ አይነት ጥሩ አመላካቾች ያሉ ለነጻነታችን። ዳኞች እንግዲህ ምናልባት ከኔ የበለጠ እነሱ በቀጥታ ቢጠየቁሽ ይሻላል። በየደረጃ ያሉ አመራሮች የሆኑ ዳኞች በአሁኑ ጊዜ ህግን ብቻ መሰረት አድርገው ስራቸውን እንዲሰሩ በተለያዩ መድረኮች መግለጫ ይሰጣቸዋል። እነሱም ደግሞ ይህን አምነው ተቀብለው ስራቸውን በነጻነት እየሰሩ ነው ያሉት። ለዳኞች ነጻነት ሌላ ተጨማሪ እገዛ ያደርጋል ብለን የዳኞች ደመወዝ እንዲሻሻል፣ ዳኞች ደግሞ የመኖሪያ ቤት እንዲያገኙ ይሄ ሁሉ ድጋፍ ተደርጓል እና ለአሁኑ ጊዜ በሚወስኑት ውሳኔም የዳኞችን ነጻነት ማየት እንችላለን። ምሳሌ የመንግስት ፍላጎት እንኳን አለባቸው በሚባሉ ጉዳዮች ላይ ዳኞች የተለያየ ውሳኔ ይሰጣሉ። ለምሳሌ አንድ ፍርድ ቤት የሰጠውን ውሳኔ ሌላው ሊያጸናው ምናምን ሲሽረው ይታያል። ይሄ ማለት ምንድነው? ራሳቸው በሚሰላቸው መንገድ ህጉን ተከትለው የህግ ትርጉም እየሰጡ ውሳኔ እየሰጡ ነው ማለት ነው። በዚህ ረገድ ውጤት ያገኘንበት ጉዳይ ነው ብዬ ለማንሳትም እጠፋለሁ።
እስቲ ወደዛ ወደ ምርጫ ጉዳይ እንሂድ። ከምርጫ ጋር በተያያዘ 74 የክስና የቅሬታ ጉዳዮች ወደ ፍርድ ቤት እንደመጡ በሰጡት ማብራሪያ ላይ ገልጸዋልና እንዴትና በምን ፍጥነትና በገለልተኝነት ነበር ፍርድ ቤቶቹ ጉዳዮቹን የተመለከቷቸው?
ምርጫን አስመልክቶ እኛ በርከት ያሉ ክርክሮች ይነሱ ይችላሉ። ይህም ደግሞ በጣም ወከፍ ያሉ ችግሮችን ከምርጫ ጋር ተያይዞ ይመጣሉ የሚል ግምት ወስደን በጣም በጥሩ ሁኔታ ነበር ዝግጅት የተደረገ። ለዳኞች ስልጠና ተሰጥቷል። እንደገና ደግሞ በጠቅላላ ከፍርድ ቤት የድጋፍ ሰራተኞች ሬጅስትራሮችን ጭምር ዝግጅት አድርገን እንደገና ደግሞ ልዩ ማለት ችሎቶች ራሳቸው ምሳሌ የምጣ ችሎቶች ደግሞ ወደ 24 የሚሆኑ በሶስት ፍርድ ቤቶች ተደራጅተው ነበረ። እንግዲህ እንደተከታተላችሁት የዘንድሮ ምርጫ ጥሩ በሆነ ሁኔታ ብዙም ትችት ሳያስከትል ነው የተራመደው። በዚህ ምክንያት ዝግጅት ስናደርግም ያንን በርካታ ትዛል ነበር። በጠቅላላው ከምርጫው በፊት የምርጫ እውነትና ከምርጫ በኋላ የመጡ ጉዳዮችን ስናያቸው በጠቅላላ 74 ጉዳዮች ናቸው የሚጡ በምንያን ቅንቅትና ተወስነዋል ያችሁ በምርጫ ህጉ የተቀመጡ የጊዜ ገደቦች አሉ። መቼ መቅረብ አለበት አንድ ጉዳይ፣ መቼ መወሰን አለበት የሚለው በቀናት ጭምር ነው የተቀመጠው። ምክንያቱም የምርጫ ጉዳይ ጊዜ ታሳቢ የሚያደርግ በመሆኑ ማለት ነው። ስለዚህ በፍርድ ቤቶቻችን
በተቀመጠው ጊዜ ገደብ ውስጥ ነው በጣም በአቀባጠር ሲሆን ውሳኔዎች እየተሰጡ የመጡት። በይግባኝ የመጡት ምግዳት በጠቅላ ፍደበትና በስብር እንዲሁ በተቀላቀፈ ሁኔታ ነው የተስተናገዱት። ውጤታቸውን በተመለከተ ቅድም እንዳልኩት ዳኞች በአሁኑ ጊዜ በነጻነት ስለሆነ ውሳኔ የሚሰጡት የምርጫ ቦርድ የሚሰጣቸው ውሳኔዎች የተለወጡበት ሁኔታ አለ። እንደገና አልፎ አልፎ የሚጠበቁበት ሁኔታ ሊኖር ይችላል። ዞሮ ዞሮ ዳኞች ህግን ተከትለው ውሳኔ የሚሰጣቸውን ነው የሚያሳየው። እያንዳንዱ ውሳኔ ይታይማል። ይህ በዚህ ውሳኔ ሁሉም ነገር ይደሰታል ማለት አይደለም። ትችትም ሊቀርብበት ይችላል። ነገር ግን ዳኞቹ ህጉን ተከትለው እስከሰሩ ድረስ እና ምንም ለማስደሰት ወይም ደግሞ ለማስቀየም ስላልሆነ ነው የሚሰሩት። በዚህ መልኩ እንግዲህ ከመጨረሻ በተሰጠ ድረስ ውሳኔዎችን ሰጥ ቆይተዋል። አሁንም ጥቂት ጉዳዮች እየታዩ ያለ ነው።
እንግዲህ ፍርድ ቤቶች በሙስና ጉዳይ ላይ አሁንም ስሙ ከመነሳት ወይም ስማቸው ከመነሳት አላመለጠም፣ በተለያየ መልኩ ይነሳል እና በተጠያቂነት ዙሪያ የደረሳችሁበት ድምዳሜ ማጣራት ወይም ውሳኔ አለ? ከሆነስ ለውጥ ለማምጣት ያደረጋችሁት ምን ጥረት?
እንግዲህ ያው እንዳልሽው በዚህ በአጠቃላይ በስነ ምግባር ጉዳይ ስፔሲፊካልን ከሙስና ጋር ተያያዘ ያው በእርግጥ ፍርድ ቤቶች ብቻ ስም አይደለም፣ የተለያዩ ተቋማት ስም ይነሳል። በተለይ ደግሞ ፍርድ ቤት ካለው የስራ ጠባይና ካለው ኃላፊነት አንጻር ይሄ ችግር ይነሳል። እንግዲህ ሁለት ነገር ነው። የፍርድ ቤት የዳኞች ተነሳ ማለት እውነትም ሊሆን ይችላል፣ አይሆንም ይችላል። ምክንያቱም አንድ ተከራካሪ ያልጠበቀው ውሳኔ ከተወሰነበት አይ ዳኛው ተሳስቶ ነው ወይም ተሳሳ ነው ህጉን ሲተረጉም የሚለው ትክክለኛ ውሳኔ ነው የማለት ሁኔታ የለም። ያው ሁሉ ጊዜ የመጠራጠር ሁኔታ ሙስና ነው እንዲህ የማለት ሁኔታ አለ። በሌላ በኩል ደግሞ የሚባሉት አንዳንድ ነገሮች የሚመቱት እውነተኛም ሊሆኑ ይችላሉ። ስለዚህ በዚህ ረገድ ምንድን ነው በተለይ በቀደምም በሰጠሁት መግለጫ ላይ እንደጠቀስኩት በ2014 ግን እዚህ ጉዳይ ላይ ልዩ ክትትል በማድረግ ተጠያቂነትን እንደምናረጋግጥ ወዲሁ ለህዝቡም ገልጸናል። ለውጥም ከዳኞች ጋር በዚህ ጉዳይ ላይ እየተወያየን ነው እና ይሄ ጉዳይ እየጠራ እንደሚሄድን ሙሉ እምነት አለን። ምክንያቱም በግሚያውን መናገር የምፈልገውን ሌላ ቦታ ችግር የደረሰበት እኮ ፍርድ ቤት ነው። ችሎት መቃ ነው የመጣው እና ፍርድ ቤት ስራችን ወደ እምነት ተቋም፣ ወደ ቤተክርስቲያን፣ ወደ መስጊድ የሚጠጋ ነው። ስለዚህ እንዲህ አይነት የስነ ምግባር ችግር መነሳት ስራችን የለበትም። ስለዚህ ይህንን ደግሞ አብዛኛው ደግሞ የሚስማማበት ጉዳይ ነው። አብዛኛው ዳኞ በንጽህና ስለሚሰራ ማለት ነው እና ይህንን እየለየም እንሄዳለን። በ2014 በተለይ አሁን በ2014 በነጻነት ላይ እየሰራ መቀለ 2014 ደግሞ የተጠያቂነት ጉዳይ ትልቅ ትኩረት የሚሰጠ ጉዳይ ነው።
በቴክኒክና በቴክኖሎጂ የታገዙ ግልጽ ችሎቶችን ከማደራጀት አሰራሮችን ከማቀላጠፍና መረጃ ከመስጠት አኳያ ምን እየሰራችሁ ነው?
እንግዲህ ፍርድ ቤታችን በቴክኖሎጂ የታገዘ ለማድረግ ተጨማሪ ጥረቶች እየተደረጉ ነው። እውነቱን ለመናገር በፍርድ ቤት ታሪክ ውስጥ ቴክኖሎጂን ለማስተዋወቅ ቀደም ሲል ነው ጥረቱ የተጀመረው። ነገር ግን በየአመቱ እያደገ የመጣ አይደለም እና በመካከሉ በጣም ጉዳዩ ተረስቶ ነበረ። አሁን ይህንን እያሳደግን ለመምጣት ጥረቶች እየተደረጉ ነው። ለምሳሌ ወደ 41 የርቀት ችሎቶች አሉ በየክልሉ በፍርድ ቤቶች የክልል ፍርድ ቤቶች እና ማረሚያ ቤቶች የቪዲዮ ኮንፈረንስ አገልግሎት በመስጠት ከክልል ችሎቶችን ለማካሄድ እየቻሉ ነው። ከዛም ባለፈ ደግሞ በተለይ ለጠቅላይ ፍርድ ቤት የሚሰበር ችሎት ይግባኝ የሰበር አቤቱታ ማቅረብ የሚፈልጉ ሰዎች 9 ክልሎች በኢፋይልን በሚመለከት መዝገብ መክፈት ይችላሉ። እነዚህ ነገሮች ሲታዩ የህዝቡን መጉላላት እንዲሁም ደግሞ በወጥ ቅነሳ ላይ ከፍተኛ
አሁን ታውይ ሆነ ተጽኗላቸው ከዚህ ምትረፈ እዚህ ፍርድ ቤቶቻችን ውስጥ ተገልጋዮች ከርቀት ሆነው ስለቀጠሩ እና ማወቅ ስለሚፈልጉ ጉዳይ መረጃ እንዲያገኙ የተለያዩ ቴክኖሎጂ አገልግሎቶችን በማስታወቅ ላይ እንገኛለን እና ከዛም ባለፈ ደግሞ ትልቅ ፕሮጀክት ዋይድ ኤሪያ ኔትወርክ የምንለው ትልቅ ፕሮጀክት ይህም ከሶስቱ ፍርድ ቤቶች በርካታ ፍርድ ችሎቶች አሉ። እነሱን በማገናኘት አሁን በሚደረገው ፋይል በአካል በማጓጓዝ በቅርታ ኔትወርክ አድርገን የምንገናኝበትን መንገድ ለመፍጠር የሚያስችል ትልቅ ነው። የመንግስት ራሱ የሚደግፈው ፕሮጀክትን
በጣም እናመሰግናለን። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ ማዓዛ አሸናፊ በአድማጮች ስም እጅግ አድርገን እናመሰግናለን።
እኔም በጣም አድርጌ አመሰግናለሁ።
አድማጮች በድምጹ ላይ ለተፈጠረው አድማጮች ለድምጹ ጥራት ይቅርታን ጠይቃለን። የቃለ ምልልሱን ሙሉ ክፍል በጽሑፍ ለማንበብ ዌብሳይታችንን ጎብኘት አድርጉ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ እንለፍ። በሰላም ሚኒስቴር አስተባባሪነት ከዩኒቨርሲቲ ተመርቀው ስራ ያለያዙ 10,000 ወጣቶች ከመላ ሀገሪቱ ተመልምለው ከ45 ቀናት ስልጠና በኋላ በመላ ሀገሪቱ በበጎ ፈቃደኝነት ተሰማርተው ይገኛሉ። በዚህ ዘርፍ ከተሰማሩት መካከል የድሬዳዋዎቹን አነጋግሮ አዲስ ቸኮል ተከታዩን ዘገባ አጠናቅሯል።
በ2011 ዓ.ም በሀገሪቱ ሁሉም ክልሎች ባሉ ወረዳዎች ተመርቀው በስራ አጥነት የተቀመጡ ወጣቶችን በመመዝገብ ነው በጎ ፈቃደኛ ወጣቶችን በሀገር አቀፍ ደረጃ ማሰማራት የተጀመረው። በወቅቱ ከተመዘገቡ ወጣቶች መካከል ከ10,000 በላይ የሚሆኑትን የሰላም ሚኒስቴር 2013 መጀመሪያ ላይ በ19 ዩኒቨርሲቲዎች ደልድሎ ለ45 ቀናት ስልጠና እንዲያገኙ አድርጓል። ሰልጣኞቹ እንደሚገልጹት በእነኛ 45 ቀናት በልዩ ልዩ ዘርፎች ስልጠናዎቹን ወስደዋል። በስልጠናዎቹ የራስ አቅም መገንባት ወይም ሰልፍ ስኪል፣ የጊዜ አጠቃቀም፣ የሴቶች ጥበቃ፣ የአመራር ክህሎት፣ ሰብአዊና ዲሞክራሲያዊ መብቶች፣ የመንግስት ስርዓት አይነቶች፣ የማህበራዊና መደበኛ ሚዲያዎች አጠቃቀም፣ የሀገረ መንግስት ግንባታ፣ ስራ ፈጠራና ተቀጣሪነት፣ የማህበረሰብ አገልግሎት፣ የጾታ እኩልነትና የመሳሰሉት አጀንዳዎች የተዳሰሱ ሲሆን ስልጠናዎቹም የወጣቶችን አመለካከት በእጅጉ የቀየረ እንደሆነ ሰልጣኞቹ ይናገራሉ። ስለ በጎ ፈቃድ ዘመቻው አላማ ለአሜሪካ ድምጽ ቃላቸውን የሰጡት የሰላም ሚኒስትሯ ሙፈሪያት ካሚል የመርሃ ግብሩ አላማ ወጣቶቹ ህብረተሰቡን እንዲያገለግሉ መደላድል ከመፍጠር ባለፈ የተሳሳቱ ትርክቶችን ማረምና ወንድማማችነትን ማጎልበት እንደሆነ ነው የሚናገሩት።
እነዚህ ልጆች ለ45 ቀን አሰልጥነን ወደ ሁሉም የሀገራችን አካባቢዎች ነው ያሰማራ ነው። በዚህ ቆይታቸው ሂደት እንደ ሀገር ያለንን ባህል፣ እሴት የማወቅ እድል አግኝተዋል። የያዟቸው የተሳሳቱ ትርክቶችን ለማረም እድል አግኝተዋል። ሲነገራቸው የነበረው ማህበረሰብ ወይም ሲሰሙት የነበረው ማህበረሰብ በተግባር ሌላ ሆኖ እንዳገኙት አረጋግጠዋል። ይሄ አንዱ የአንዱን ባህል እሴት እንዲያውቅ ትልቅ እድል ይፈጥራል።
በጎ ፈቃደኝነት ለአብሮነት በሚል መሪ ቃል እየተካሄደ ባለው ሀገር አቀፍ መርሃ ግብር የተሳተፉ 10,000 ሰልጣኞች ከስልጠና በኋላ ከትውልድ አካባቢያቸው ርቀው ወደ ተለያዩ ሀገሪቱ ክልሎችና ከተሞች የተመደቡ ሲሆን 103 የሚሆኑትም ድሬዳዋ መጥተዋል። በሁለት ዙር ተከፍለው ድሬዳዋ የመጡት ሰልጣኞቹ አስተዳደሩ የቤትና ሕክምና ወጫቸውን ሸፍኖላቸው ያለምንም ክፍያ በልዩ ልዩ ዘርፎች በበጎ ፈቃደኝነት ሲያገለግሉ ቆይተዋል። መጀመሪያ ላይ በጎ ፈቃደኞቹ ከተመረቁባቸው ዘርፎች ጋር ግንኙነት ባላቸው የመንግስት መስሪያ ቤቶች ተመድበው አገልግሎት ሲሰጡ ነበር። በዚህም አመርቂ ስራ ሰርተዋል ሲል የበጎ ፈቃደኛ ወጣቶቹ ተወካይ ሰንበቱ አቡ ይናገራል።
ለመጀመሪያ 3 ወራት አካባቢ ላይ በመንግስት መስሪያ ቤቶች ተመድበን በየፊልዳችን ነው የተመደብነው። ለምሳሌ መምህራኖች፣ በሌላ በኩል ደግሞ ገቢዎች ላይ የተመደቡ ልጆች ወደ 37 የሚሆኑ ብዙ ገቢዎች ላይ ነበሩ የተመደቡት። እስከ ቅዳሜ ድረስ ከእሁድ ውጭ ያሉትን ቀናቶች ጠዋት ማታ ሳይሰላችሁ በመስራት ብዙ ለውጥ አምጥተዋል። በሌላ ደግሞ በማብራት ኃይል የተመደቡ ልጆችም እንደዛው እየሰሩ የሚገኙበት ሁኔታ አለ። የኩነቶች ቢሮ ላይ አለ። እነሱ ላይ የተመደቡ ልጆችም በሰፊው እየተንቀሳቀሱ ነው ያሉት። ሰርቬይንግ ላይ የተመደቡ ልጆች ሳይት እየወጡ የሰርቬይንግ ስራ ሲሰሩ ነበር።
ይሁንና አፈጻጸማቸው ከተገመገመ በኋላ በመንግስት መስሪያ ቤቶች ከሚሰሩ ይልቅ ቀጥታ ከህብረተሰቡ ከማህበረሰቡ ጋር በሚያገናኙ የበጎ ፍቃድ ስራዎች ላይ ቢሰማሩ ይሻላል በሚል አቅጣጫ ተቀምጦላቸው በዚሁ አቅጣጫ መስራት መጀመራቸው ተነግሯል። በዚህም በርካታ ስራዎች እንደሰሩ ነው የፍትህ ጸጥታና ህግ ጉዳዮች ቢሮ ኃላፊው አቶ ሙሳ ጣሃ ለአሜሪካ ድምጽ አስታወቁት።
በተለያዩ የልማት ስራ ላይም በተለይ ህብረተሰቡን ከመርዳት አቅመ ደካማ የሆኑ ህብረተሰቦችን ከማገዝ አንጻር በጣም ሰፊ ስራ በሚባል ደረጃ በሁሉም ከተማ ቀበሌ ላይ ይህንን ስራ እየሰሩ ነው ያሉት። የአቅመ ደካማዎችን በመርዳት ቤት የፈረሰባቸው ኦር በጣም የደከሙ ሰዎችን ቤት የመገንባት ጽዳት ዘመቻ ላይ በመሳተፍ የአዛውንቶችና አባቶችን ገላ እስከ ማጠብ ልብሶችን በማጠብ ከዛም አልፎ ደግሞ በተለይ አንዳንድ አካባቢዎች ላይ በጎርፍ ሲጠቁ የነበሩ አካባቢዎችን የጎርፍ መከላከያ ዲሽን በመገንባት በጋቢዮን ድንጋይ አስሮ በራሳቸው እየሰሩ ያሉበት ሁኔታ ያለው።
በዚህ ሂደት ቀድሞ በመንግስት መስሪያ ቤቶች ሲሰሩ ከነበሩበት ይልቅ አሁን ከህብረተሰቡ ጋር ለመቀራረብ የተሻለ እድል ተፈጥሮላቸዋል። በበጎ ፈቃድ ስራዎቻቸውም የድሬዳዋ ነዋሪዎችን ከጎናቸው እንደነበሩ ወጣት ሰበሱ ይናገር።
ቀጥታ ሴክተር ላይ በነበርንበት ሰዓት ብዙ ከማህበረሰብ ጋር የመገናኘት እድል አልነበረንም። አሁን እያወቁን ነው፣ እየተሳተፉ ነው። ከኛ ጋር የሚያበረታቱም ሰዎች አሉ። 08 ቀበሌ ህብረተሰቡ ነው ወጥቶ አብሮን ሲሰራ የነበረው ማለት ነው። ኢቨን በአሁኑ በበዓሉ ማለት ነው፣ በዚህ ያለፈው ረመዳን በዓል ላይ እንደው ሰብስበውን ጠርተውን ከብቱን ላርደውልን ነው አብልተውን። ይሄ ማለት ምንድን ነው? የምስጋና ማቅረብም ነው። 01 ቀበሌ ብዙ ቀበሌዎች ላይ ያሉት ህብረተሰብ ጋር ከወረድን ጀምሮ ስለኛ በደንብ የተረዱ ነው።
በጎ ፈቃደኛ ወጣቶቹ አሁንም 4 ቀሪ ወራትን ድሬዳዋ ላይ ይቆያሉ። በዚህ ሂደት ይህንኑ ከህዝብ ጋር የሚተሳሰሩበትን ስራ አጠናክረው መቀጠል እንደሚፈልጉ ይናገራሉ። ሆኖ መስተካከል አለባቸው የሚሏቸው ነጥቦችም እንዳሉ የበጎ ፈቃደኛ ወጣቶቹ ተወካይ ሰንበቱ ይናገራል።
እና ምንድን ነው አንድ የግንዛቤ እጥረት አለ። ግንዛቤም ቢኖር አንዳንዶች ላይ የፍላጎት ማጣት አለ። አመራር ህብረተሰቡን በማስተባበር በጀት እጥረት ያለበትን ቦታዎች ደግሞ ከባለሀብቶች ሊሆን ይችላል፣ ከተለያዩ ተቋማት ወይም ፋብሪካዎች ሊሆን ይችላል፣ ከተለያዩ አካላት የማሰባሰብ ላይ ሊረዱን ይገባል። ከኛ ጋር መናበብ አለባቸው። ፕላንድ መሆን አለባቸው። ኢቨንት ቤዝድ ብቻ መሆን የለበትም። ሲቀጥል ደግሞ ልጆቹ ሞራሊ የሚሰሩትን ነገር እንዳይዳከሙ ለእነሱ ደግሞ መጠበቅ ያለበት፣ ምክንያቱም ከሀገር ወጥተህ እዚህ ጋር ቤት ስለተከራዩልህ ትኖራለህ ማለት አይደለም። አሁን ያለውን ኑሮ ውድነት ማንም ሰው ያውቃል።
የፍትህ ጸጥታና ህግ ጉዳዮች ቢሮ ኃላፊው አቶ ሙሳ ጣም የቀረቡ ችግሮችን ለማስተካከል ጥረት እንደሚያደርጉ ነው የገለጹት።
አንዳንድ ጊዜ ያው በኢቨንቶች ላይ የመጠመዳለ እሱ ማስተካከያ ያገተው በጠቀድ አሁን በተለይ በዚህ ክረምት ላይ በእቅድ እንዲመሩ እያሰብን ያለውና ከወጣትና ስፖርት ኮሚሽን ጋር በመነጋገር ይህን በአስቸኳይ እንዲስተካከል እናደርጋለን። ከእንደ ውድነት ጋር ተያይዞ ያው እንደሚታወቀው እንደ ሀገር አቀፍ የምናያቸው አንዳንድ የኑሮ ውድነት የዋጋ ግሽበቶች እያየን ያለ ነው እና ይህንን ወረድኛውን ለንግድና ኢንዱስትሪ ቢሮ ደብዳቤ ይጽፈናል። ለንግድና ኢንዱስትሪ ቢሮ እናም ዛሬን የፈረጉት ደብዳቤውን ይጽፈንላቸዋል። ከሸማቾች ላይ የሚያገኙበት ሁኔታ እንዲመቻችላቸው የእነሱን ቁጥር ጠቅሰን ለንግድና ኢንዱስትሪ ቢሮ መመሪያ እንዲሰጥበት ለወለሞ ሸማቾች ያንን ደብዳቤ ይጽፈናል።
የሰላም ሚኒስትር በዘንድሮ የበጀት ዓመትም እንዲሁ በሁሉም ክልሎች ያሉ ተመርቀው ስራ ያልያዙና በበጎ ፈቃድ መሰማረት የሚፈልጉ ወጣቶችን የመዘገበ ሲሆን በያዝነው ሳምንትም በጅማና ቦንጋ ዩኒቨርሲቲዎች ገብተው የሚሰለጥኑ ወጣቶችን ዝርዝር ይፋ አድርጓል። ከተወሰኑ ሳምንታት በፊት በድሬዳዋና ሀረር ጉብኝት አድርገው የነበሩት የሰላም ሚኒስትሯ ሙፈሪያት ካሚል ወጣቶቹ አርአያነት ስራ እየሰሩ መሆናቸውን ገልጸው ነበር። መርሃ ግብሩም ቀጣይነት እንደሚኖረው የገለጹት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። በተጨማሪም ሃሽታግ ቪኦኤ አማሪክ ብላችሁ በትዊተር ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አድርሱን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። ወደ ተከታዩ ዘገባችን እናልፋለን። በመረጃ ቴክኖሎጂ ሰልጥ ነው በዓለማችን ከሚገኙ ግዙፍ የቴክኖሎጂ ድርጅቶች ጋር የሰሩ ሁለት ወጣቶች በፈጠሩት በበይነ መረብ የሚከናወን የገንዘብ መክፈያ ስርዓት አማካኝነት ለአባይ ግድብ ማሰሪያ በተደረገ የገንዘብ ማሰባሰብ ዘመቻ በ90 ሰዓት ውስጥ ከ100 ሺህ ዶላር በላይ መሰብሰብ ተችሏል። ቻፓ የተሰኘው ይህ ቴክኖሎጂ በተለይ በንግድ ላይ ለተሰማሩ ሰዎች ከየትኛውም ዓለም በቀላሉ ገንዘብ ለመክፈልና ለመቀበል የሚረዳቸው ሲሆን በተለይ እንደ ኢትዮጵያ ባሉ ታዳጊ ሀገሮች ላይ ገንዘብ በቀላሉ እንዲዛወር በማድረግ የሀገርን ጥቅም የኢኮኖሚ ገቢ እንዲያሳድግ የቻፓ ተባባሪ መስራች ናኤል ኃይለማርያም ያስረዳል። ከናኤል ጋር ቆይታ ያደረገችው ስመኝሽ ቆየናት ቀጥሎ ይቀርባል።
ቻፓ የተሰኘው ይሄ የገንዘብ ክፍያ መቀበያ ስርዓት እንዴት ነው የሚሰራው? ምን አይነት ቴክኖሎጂ ነው?
ቻፓ ማለት አሜሪካን ሀገር ስትራይፕ እንደባለ አይነት ፕላትፎርም ነው። መርሻንቶች ሁሉ ባንክ ላይ አካውንት ከሚከፍቱ ቤዚካሊ አንድ አካውንት ከፍተው እዛ አካውንት ላይ ከምንም አይነት ባንክ ዋሌት ከሚጠቀም ከስተመር ቤዚካሊ እዛ የእነሱ አካውንት ላይ እንዲገባ ማድረግ ማለት ነው፣ ኦንላይን እና በኦፍላይን በሆነ መንገድ። ሶ ይህንን ገንዘብ ማሳለጫ ነው ቻፓ የሚሰራው ማለት ነው።
ይህንን ስርዓት የጀመራችሁት ለአባይ ግድብ ማሰባሰቢያ ነው ወይስ ከዛ ቀደም ብሎ ትሰሩት ነበረ?
ኦ ከዛ ቀድሞ ነበር አክቹዋሊ የጀመርነው። ከሁላችንም ውጭ ነበርን። ወደዚህ ስንመጣ የመጀመሪያ ሰው ነው ምንድን ነው ለሀገራችን ምን እናበርክት የሚለው ነገር ነበር እና ይህንን ደግሞ እንደ ትልቅ አጋጣሚ አባይ ላይ ደግሞ ፊዚካሊ ይህንን ለማሳየትን በዛውም ለመንግስት የፊንቴክን ፓወርፉልነት እና አገር ላይ ምን ያክል ጠቀሜታ እንዳለን ለማሳየትም ስለፈለግን ነው ፊዚካሊ እዚህ ፕሮጀክት ላይ ገባ ነው።
ስለዚህ ከኢትዮጵያ ውጭም በማንኛውም ቦታ ማንኛውም ሰው መጠቀም የሚችለው ቴክኖሎጂ ነው ማለት ነው?
አዎ፣ እሱን በፓርትነርሺፕ እንደዛ ማድረግ እንችላለን። አሁን ለአባይ ቤዚካሊ አሜሪካን ሀገር ያለ ሰው ቀጥታ ዶኔት ሲያደርግ እኛ እዚህ ላለ ባንክ ቀጥታ ይገባል ማለት ነው። ሰው ምንድን ነው የሚያደርገው የአባይ የማይግሬት ፕላትፎርሙ ሰው ዶኔት ሲያደርግ ቀጥታ የሚገባው የኢፒ አካውንት ነው ማለት ነው።
ይሄ የአከፋፈል ሳለጫ መንገድ ለምሳሌ ከጎፈንድሚ ወይም ከሌሎች አይነት የአከፋፈል ዘዴዎች ይለያል ወይስ ተመሳሳይ አይነት ጥቅም ነው ያለው?
ቤዚካሊ ተመሳሳይ አይነት ጥቅም ነው ያለው፣ ግን የጎፈንድሚ የተለያየ አካውንት ላይ ነው የሚገባው። ይሄ ግን አሁን ለምሳሌ ማይግሬት ሰዎች እዛ ውስጥ ገብተው ካምፔን ክሬት ማድረግ ይችላሉ እና ብዙ አይነት ካምፔን አዲሽን ይሆናል ማይግሬት ላይ። ግን ሁሉ ቤዚካሊ ማንም ሰው ካምፔን ቢከፍት አካውንቱ ሴም አካውንት ላይ ነው የሚገባው ገንዘቡ ማለት ነው።
ገባኝ። በዚህ መንገድ ለአባይ ምን ያክል ተሰበሰበ? ቴክኖሎጂው እንዳሰባችሁት ላሰባችሁት አላማ ምን ያክል አገለገለ? ስኬታማነቱንስ እንዴት ለካችሁት?
እንደውም ከጠበቅነው በላይ ነው የሆነው። ብዙ ሰዎች ካምፔን የከፈቱ ከታዋቂ ሰዎችም ከዘፋኞችም እንዲሁም ደግሞ ከጆርናሊስቶችም ካምፔን የከፈቱ ሼር እያደረጉ ብዙ ሰብስበዋል እና ራሱ በጣም የሚገርመው $100,000 ቤዚካሊ ለመሰብሰብ የፈጀብን ወደ 90 ሰዓት አካባቢ ነው። ብዙ ሰዎች አሁን ይህን ፕላትፎርም ተጠቅመው ድሮ አሁን ለምሳሌ አሜሪካ ነገር ብዙ ጊዜ ቼክ ይዘው ነበር ወደ ኤምባሲ የሚሄዱት እና እሱን ነገር ነው ቤዚካሊ ያስቀረ ነው። ቤት ቁጭ ብለው ዶኔት ማድረግ ይችላሉ። ዶኔት ብቻ ደግሞ ሳይሆን በልጃቸው ስም በእናታቸው ስም ካምፔን ክሬት ማድረግ ይችላሉ። እንዲሁም አንድ ማረሳው ካምፔን አንደኛው ምንድን ነው ክሬት ያደረገው ከኖርዌይ እናቴ ድሮ በኩራዝ ነበር እያስተማረችኝ እና ይህን ነገር በማስመልከት ካምፔን ከፍቻለሁ እና አባካችሁ እዚህ ላይ ሰብስቡ፣ አሁን ያሉት ልጆች የኔ እጣ ፈንታ እንደደርሳቸው በስፋት እንዲማሩ ዶኔት አድርገው የሚል ካምፔን አለ። ሰው እንደዚህ የተለያየ ካምፔን በልጁ በርዝዴ የሚከፈት አለ፣ በልጁ ልደት እና ሞር አንድ የመሆናችንን ነገር እዚህ ላይ ያየሁት እና ምንም የፖለቲካ የሃይማኖት የዘር ብዙ ነገሮች ልዩነት ቢኖሩም ነገር ግን አባይ አንድ የሚያደርገን እንደሆነ ማሳያ ነው ያስባለሁ።
ቻፓ ከዚህ ከአባይ ግድብ በተጨማሪ ለሌሎች ጉዳዮች ምን ያክል ጥቅም ላይ እየዋለ ነው? ብዙ ሰዎች ተጠቃሚዎች አሉት ወይ?
አዎ፣ ሶ ቤዚካሊ አሁን የኛም ሀሳባችን ምንድን ነው ወደ ታች ወርደን ስሞል እና ሚዲየም ኢንተርፕራይዝ ይባሉትን ለማገልገል ነው። ምክንያቱም ብዙ ጊዜ እነሱ ጋር ነው የፔመንት ፕሮብሌም ያለው እና እሱን ሶልቭ ለማድረግ አሁን እየጣርን ያለ ነው። ሶ በደንብ ለዛ እየዘጋጀን ያለ ነው።
እንግዲህ እንደ ኢትዮጵያ አይነት ሀገር ላይ በብዛት ሰዎች የወረቀት ገንዘብ ነው ለመገበያያነት የሚጠቀሙበት እና አሁን ደግሞ እናንተ እንዲህ አይነት ቴክኖሎጂን በምታስተዋውቁበት ወቅት ለታዳጊ ሀገሮች እንደዚህ አይነት የገንዘብ መለዋወጫ መንገዶች ምን ያክል ጠቃሚዎች ናቸው ትላለ?
እዚህ ጋር አንድ የኢኮኖሚክስ ኮንሴፕት አለ፣ ዘ ቬሪቲ ኦፍ ምን የሚባል ማለት ነው። ሰው አንድ ገንዘብ ምን ያክል ይሽከረከራል በሰዎች እጅ ላይ የሚለው ነገር አለ እና ዲጂታል ሲሆን በጣም ይሽከረከራል፣ በዛውም ደግሞ ምናፈድካል ማለት ነው ያገርን ጂዲፒ ማሳደግ ይችላል። አንድ ሁለት ደግሞ ገንዘብ ብዙ ጊዜ ካሽ ሲሆን የመሰረቅ እድሉም በጣም ከፍተኛ ነው። ፌክ የመስራት እድሉም በጣም ከፍተኛ ነው። እንዲሁም ደግሞ ንግድ ደግሞ አለው። ሶ እነዚህ ነገሮች ሞር ኦፍ እንደዚህ ካሽለስ የሆነ ሶሳይቲ ስንፈጥር ሞር እነዚህ ነገሮች ፈጣን ያሉ ማለት ነው which is attained more of GDP-ን የማሳደግ እድሉ ከፍተኛ ነው ማለት ነው።
እንደዚህ ክሪፕቶ ካረንሲ ብሎክቼን የመሳሰሉ ገንዘብ አልባ የመገበያ መንገዶች ወደ ታዳጊ ሀገሮች ለማስገባት የሚደረጉ ጥረቶች አሉ። ለምሳሌ በቅርቡ ኬንያ ውስጥ ሳራፋ የተሰኘ የክሪፕቶ ካረንሲ ወይም ያለ ገንዘብ የመገበያ መንገድ ወደ ገጠሩ ክፍል ሳይቀር ገብቶ ጥቅም ላይ እንዲውል እየተደረገ ነውና እንደዚህ አይነት እናንተ የምትፈጥሯቸው መንገዶች ወይም ሌሎች በተለይ በኢትዮጵያ ምን ያክል ጠቃሚ ነው ትላለ?
በጣም ትልቅ ጠቀሜታ አለው ያስባለሁ። ቀደም ከተቀስኩት ምክንያቶችን በተጨማሪ እንደዚህ የካሽለስ ሶሳይቲ በሚፈጠርበት ጊዜ ሞር ኦፍ ዓለም አሁን ካለችበት ደረጃ ላይም ለማድረስ ትልቅ ጠቀሜታ አለው። ሰው ሞር ኦፍ ወደ ዲጂታል ቴክኖሎጂ በገባ ቁጥር ትርፋማነቱን በዛ ልክ እየጨመረ ይመጣል።
እስኪ ስለ ስሙ ደግሞ እናንሳ። ቻፓ የሚለው ስያሜ ከየት መጣ?
ቻፓ ማለት በስዋሂሊ ብር ማለት ነው። በእኛ ሀገር ደግሞ በወጣቶች ስላንግ ካሽ ማለት ነው። ይህን ራሱ የተቀንጥፈን ለማለት አንደኛ እኛ ሀገር ከ70% በላይ የሚሆነው ወጣት ነው ኢትዮጵያ ውስጥ ማለት ነው። ከዛ በተጨማሪ ደግሞ ያ በኋላ ላይ ስኬል ማድረግ ስንፈልግ ወደ ኬንያ፣ ወደ ታንዛኒያ፣ ወደ ኢስት አፍሪካ ሀገሮች ለመሄድ ስንፈልግ ብራንዱን በጣም ነው የሚጠቅመን። ምክንያቱም እዛም ኦልሬዲ ካሽ ስለሆነ ማለት ነው። ይህን አስበን ነው የጀመርነው።
ቻፓን እንግዲህ ህብረተሰቡ በስፋት እንዲጠቀሙ ማድረግ ይቻላል ወይስ ቀጣይ ጉዞ ምን ይመስላል?
በአባይ ጀምረናል። ቀጥሎ በስፋት ህዝቡ መጠቀም የሚችልበትን እድል ለማመቻቸት ትልቅ አፋዎች አሉን። ኢንሴንቲቮችንም አስበናል። ይህንን ራሱ በቅርባ ይፋ እናደርጋለን።
እንግዲህ እና ኤል አንተም እንደነገርከኝ በቻይና ቆይተህን የመጣሁ ቻይና ደግሞ በቴክኖሎጂ ከፊት ከቀደሙ ሀገሮች መካከል አንዷ ናት እና ምናልባት የነበርክበትን ትምህርትም ሆነ ስራ እንዲሁም አኗኗር ከቴክኖሎጂ ጋር የተያያዘውን ሁኔታ ስታስበው እና በማደግ ላይ ወዳሉ ሀገሮች ደግሞ ስትመጣ ምን ያክል ወደኋላ ቀርተናል? በቴክኖሎጂ ወጣቱ ተሳታፊ እንዲሆንስ ምን መደረግ አለበት?
አሁን ለምሳሌ በቻይና ሳይድ ብናየው ሞር እኔ ነበርኩበት ከተማ ሸንጀን ይባላል። አይፎን የሚመረትበት ከተማ ማለት ነው። የተለወጠበትም ዋና ምክንያት አክቹዋሊ በፖሊሲ ነው እና እዛ ላይ ሞር ቢሰራ እንዲሁም ደግሞ ኢንተርፕሪነርሺፕን ሞር የመንሳ ነገሮችን ቢደረግ ብዬ አስባለሁ።
እንግዲህ ከዚህ በኋላም ደግሞ በምትሰራቸው አዳዲስ ስራዎች እና ፈጠራዎች ድጋሚ እንግዳ አድርገን እንደምንጋብዝህ እርግጠኛ ነን።
እኔም በጣም አመሰግናለሁ። እግዚአብሔር ባኒ ባርክ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ እየተላለፈላችሁ የሚገኘውን የቅዳሜ ምሽት ዝግጅታችንን ነው እያደመጣችሁ ያላችሁት። አሁን ለዕለቱ ወደ ያዝነው የመጨረሻ ዝግጅት እናልፋለን። በዩናይትድ ስቴትስ የፌደራል መንግስትና በግዛቶቹ መካከል ስላለው ግንኙነቶች የሚዳስሰው ዘገባ የመጨረሻ ክፍል ቀጥሎ ይቀርባል። ሰለሞን አባተ ነው ያዘጋጀው።
የአሜሪካ ዲሞክራሲ እንግዲህ 245 ዓመት ሞላው። እነዚህ ዘመናት ግን እንዲያው አልጋ ባልጋ የሆኑ የተደላደሉና የተመቻቹ አልነበሩም። ለነገሩ ዛሬም አይደሉም። በብዙ እሳት መከራና ውጣውረድ የተፈተነችው ዩናይትድ ስቴትስ በባርነት ሥርዓት አፍቃሪ ስቴቶችና በነጻነት የህብረት ኃይሎች መካከል ከተካሄደ የመረረ የእርስ በርስ ጦርነት በ20ኛው መቶ ክፍለ ዘመን 20ዎቹና 30ዎቹ ዓመታት የገባችበት የበረታ ቸነፈር የወለደው ፈተናና መሻከር የተንሰራፉ ችግሮችን በትከሻና በቆዳው አሳልፋለች። ለትርጉም ለግፊያና ለሽኩቻ የተመቹ ከነበሩት የግዛት ለግዛት ወይም ስቴት ለስቴት የስቴትና የአካባቢያዊ ስልጣናት የስቴትና ፌዴራል ኃይሎች አቅሞች መካከል የነበሩት የብዥታ መስመሮችም ቢሆኑ ይፈጥሯቸው የነበሩ የመሻኮት ግንኙነቶች ሕገ መንግሥታዊና የትርጓሜ ጣልቃ ገብነትና ማረጋጋትን የጠየቁባቸው ጊዜዎች ጥቂት አልነበሩም። ዛሬ እንኳ ኮቪድ-19ና ያለፈው ፕሬዝደንታዊ ምርጫ የጋረጧቸው ፈተናዎች ዩናይትድ ስቴትስም ብትሆን ከካበተና ከደነደነ ቁመናና ይዘቷ ጋርም ፍጹም እንዳልሆነች አሳይተዋል። ሀገር ሕያው ፍጡር ነችና ስትታመም፣ ስትታከም፣ ስትፈወስ፣ እንደገና ስትመረዝ እንደገና ስትፈወስ ትኖራለች። ጤንነቷ ከህመሟ የበረታና መቋቋም የሚያስችላት ስርዓትና የተቀረጹ ግንኙነቶች ለሉዓላዊነቷ ጥንካሬ መሰረት ናቸው። በግዛቲቱ ያሉ ዜጎችንና ማህበረሰቦችን በማቀራረብና በማስተሳሰር መሰረት ላይ የቆመው የዩናይትድ ስቴትስ መንግስት ስሙ እንደሚናገረው 50ዎቹ ነጻ ስቴቶች ወይም ግዛቶች የፈጠሩት ህብረት ነው። በተደራራቢ እርከኖች የስልጣን ክፍፍል የሚሰራው የዩናይትድ ስቴትስ መንግስት በፌደራል ወይም በብሔራዊ ደረጃና በስቴቶች ወይም በክልሎች የተከፋፈሉ አንዳንዴም የጋራ አቅሞችን የሚጋሩባቸው ስልጣኖችና አካባቢዎች ተደንግገውላቸዋል። ይህ የፌደራል መንግስቱና የግዛቶቹ ግንኙነት ወጥነት መናበብና ብሔራዊ ግዴታን ከክልላዊ ኃላፊነት ጋር አጣጥሞና አቻችሎ እንደ አንድ ሀገር ለመንቀሳቀስ በእያንዳንዱ አሜሪካዊ ዜጋ ውስጥ እንዲሰርጽ ተደርጎ የተሰራና የሰረጸም ህገ መንግስታዊ ማንነት አለ። የዩናይትድ ስቴትስ ፌደራል መንግስትና ስቴቶች ወይም ግዛቶቹ ወይም በአቻ አጠራር የክልል መንግስታቱ በህግ የተደነገጉ የየራሳቸው ስልጣኖች፣ ኃላፊነቶችና ስራዎች አሏቸው። አንዱ የሌላውን ስልጣን እንዲረግጥ ወይም እንዲጥስ አልተፈቀደም። ሆኖም ግን ሁለቱም ሊሰሯቸው የተፈቀዱ ወይም የሚጋሯቸው ኃላፊነቶች ተደንግገዋል። ፌደራሉ መንግስት ኃያል አቅምና ስልጣን ያለው ይመስላል። ለመሆኑ የስቴቶች ስልጣን ምን ይሆን?
ለፌደራሉ መንግስት ያልተሰጠ ስልጣን በሙሉ የነሱ ነው። በኤክስፕሬስ እና በኢምፕላይድ ያልተሰጠው ሁሉ የነሱ ነው። ስቴቱን ማስተዳደሩ፣ የስቴቱን ፖሊስ እና የጸጥታ ሁኔታ ለማድረግ ይችላሉ። ስቴቱ ውስጥ ያለውን የኢኮኖሚ ጉዳይ ማካሄድ ይችላሉ። የሌላን ስቴት ጉዳይ እስካልተመለከተ ድረስ ከሌላ ሀገር ጋር ውል መፈራረም አይችሉም። ጦርነት ሊያውጁ አይችሉም። ከአንድ ስቴት ወደ ሌላ ስቴት የሚሄደውን ንግድ ኮመርስ ሊቆጣጠሩ አይችሉም። ይኸው ሁሉ የሚሆነው ምንድን ነው? ህገ መንግስቱ ለፌዴራል መንግስቱ ስለሰጠ ነው ጠቅሶ እና ያልተሰጠው ሁሉ የነሱ ነው። ፌዴራል ህገ መንግስትን የሚጻረር ህግ፣ ደንብ ስቴቶች ወይም ክፍለ ግዛቶች ሊያወጡ አይፈቀድም።
አንዱ ስቴት ተነስቶ እነዚህን ስልጣኖች ሊጋፋ በሚችል መንገድ የኔ የራሴ እንፈልጋለሁኝ እነዚህን ሁኔታዎች በራሴ ክልል ውስጥ ማስፈጸም እንፈልጋለሁኝ ብሎ መንቀሳቀስ ይችላል?
አይችልም። አሁን ለምሳሌ አንድ ስቴት ካሊፎርኒያ፣ እንግዲህ ብሪቲሽ ኮሎምቢያን እወጋለሁ የካናዳን ክፍለ ግዛት እወጋለሁ ብሎ ቢነስ አይችልም። ወይም ከካናዳ ጋር ስምምነት ይኖረኛል ብሎ ቢነሳ አይችልም። ሌሎች ቅድም የዘረዘርኋቸው ግን ለምሳሌ ኮንግሬሱ የጦር አዋጅ ማወጅ ይችላል የሚለው ስቴቶች ይህንን ማወጅ አይችሉም አይልም። ግን የታወቀ ነው እንዲህ አያደርጉም ብሎ፣ ምክንያቱም ኮንግሬሱ ብቻ ነው የውጭ አይነት ግንኙነት ሊኖረው የሚችል የሚለው አጠቃላይ ሀሳብ ስለሚደግፈው ነው።
ይሄ ማለት እንግዲህ ቅድም በተነጋገርነው መሰረት ይሄንን ስልጣን እንደ ኤክስፕረስ ፓወርስ ወይም ደግሞ ቀጥተኛ ስልጣን ብሎ ለፌዴራል መንግስቱ የተሰጠ ስለሆነ ክልሎቹ እዛ ውስጥ ገብተው የራሳቸውን ህግ ማውጣት መንቀሳቀስ አይችሉም ማለት ነው።
አይችሉም።
የህገ መንግስቱ አንቀጽ 4 ማመንና መቀበል የሚል ሀሳብ አለው። ፌይት ኤንድ ክሬዲት ምን ይሆን? ፕሮፌሰር፣ ከዩናይትድ ስቴትስ ህገ መንግስት አንቀጽ 4 ንዑስ አንቀጽ 1 ላይ ክልሎች ወይም ስቴቶች የአንደኛውን በሌላኛው ክልል ውስጥ የተደረጉ ክንዋኔዎችን፣ የተደነገጉ ህግጋትን ወይም አሰራሮችን በሌላኛው ስቴት ውስጥ ክልል ውስጥም እኩል ተቀባይነት እንዲኖራቸው እምነት እንዲኖራቸው ይደነግጋል። ለምሳሌ በአንደኛው ግዛት ውስጥ የተፈጸመ ጋብቻ ሊሆን ይችላል። ይሄ ቤተሰብ ወደ ሌላ ስቴት ቢሄድ፣ አንድ ስቴት ውስጥ የተገኘ መንጃ ፈቃድ ሊሆን ይችላል ወደ ሌላ ስቴት ቢሄድ፣ እንዲህ አይነት ግንኙነቶች በዚህ በአንድ ሀገራዊ ግዛት ውስጥ ባሉት ስቴቶች መካከል ላለው ግንኙነት ያላቸው ትርጉም ምንድን ነው?
እንግዲህ የአንዱን ህግ ማክበር፣ አንዱ ያከናወነውን ጋብቻ ማክበር የሚያሳየው ምንድን ነው? አንድ ሀገር ነን ነው። ከአንድ ስቴት ወደ አንድ ስቴት መሄድ መቅለል አለበት። እንደዚህ ያሉትን ህጎች ካልተከተሉ ከአንድ ቦታ ወደ አንድ ቦታ ሲሄድ ችግር ይመጣል። የተፈጸመውና የተከናወነው እንደገና የተደረገውን ነገር አንድ ስቴት አንቀበልም እና እንደገና ተሳተፉ የሚል ነገር ብዙ ከበዛ አገሪቱ የተለያዩ የአምሳ አገሮች መኖሪያ ትመስላለች እንጂ የአንድ አገር መኖሪያ ላትመስል ነው የሚለው ነው። ቅድም ያልሆ አንቀጽ አራት ላይ ሴክሽን ቱ ንዑስ አንቀጽ ሁለት ላይ ምን ይላል? የአንድ ስቴት ዜጋዎች ወደ ሌላ ስቴት ሲሄዱ እንደዚያው ዜጋ እዚያ እንዳሉት ዜጎች መታየት አለባቸው ብሎ ይደነግጋል።
ባዕድ አይደሉም
አይደሉም። ምን ይላል? The citizens of each state shall be entitled to all privileges and immunities of citizens of the several states ይላል። ማለት ከአንድ ቦታ ወደ አንድ ቦታ ስትሄድ የዜግነት መብትህ መከበር አለበት፣ ዜጋ ነህ። እና እንዲያውም 14ኛውን ማሻሻያ 14th amendment ማለት ህገ መንግስቱን ስትመለከት ምን ይላል? እዚህ የተወለደ ሰው የአሜሪካ ዜጋ ነው፣ እንደዚያ ስለሆነ ደግሞ የእያንዳንዱ ስቴት ዜጋ ነው ይላል። ያው ቅደም ተከተሉን ተመልከተው የሚያገናኘው ምንድን ነው? መጀመሪያ የአሜሪካ ዜግነት ነው። የኢትዮጵያ ህገ መንግስት ግን ይገለብጠዋል። የኢትዮጵያ ዜጋ የምትሆነው የክልል ወይም የኔሽንስ የብሔር ብሔረሰቦች አባል ስትሆን ነው። መጀመሪያ ያለህ ግንኙነት ከብሔር ብሔረሰብ ነው። እሱ ነው ዋናው። ያም እኮ ቢሆን ዜግነት ነው። እና ምክንያቱም ሁሉ ስልጣን ያለው ይላል እንግዲህ አንቀጽ 8 ይመስለኛል ያገዛዝ ስልጣን ማለት ነው። በኢትዮጵያ ህገ መንግስት የኢትዮጵያ ብሔሮች፣ ብሔረሰቦች፣ ህዝቦች የኢትዮጵያ ሉዓላዊ ስልጣን ባለቤቶች ናቸው ይላል። ኢትዮጵያ አይደለም የሉዓላዊ ስልጣን ባለቤቱ፣ የሉዓላዊ ስልጣን ባለቤቶቹ ብሔሮቹ ናቸው። እና ወደ ላይ ነው፣ ከዚያ ተጀምሮ ነው ወደ ላይ የሚወጣ። አንድ ጽሁፍ ጽፌ ያለው ስለ ዜግነት፣ የኢትዮጵያ ዜግነት የምለው ምንድን ነው? የኢትዮጵያ ዜግነት ለዚህ ነው ትንሽ እንዲያው አልዳበረም ስስ ነው ባለው ሁኔታ ባለው ህገ መንግስት።
ይህ ግዙፍ የአሜሪካ መንግስት በፌዴራልና በስቴቶች ደረጃ ያሉትን የስልጣን ክፍፍሎች ለማጠቃለል እንቃኛቸው። ከፌዴራሉ መንግስት ልዩ ስልጣኖችና ኃላፊነቶች መካከል የሚከተሉት ዋና ዋና ሆነው ይጠቀሳሉ። ገንዘብ ማተምና ማውጣት፣ በስቴቶች መካከል የሚደረጉ የንግድ ልውውጦችንና የውጭ ንግድን መቆጣጠር፣ የፖስታ ወይም የመልእክት መለዋወጫ አገልግሎቶችን መቆጣጠር፣ ጦርነት ማወጅ፣ የጦር ሰራዊቶችን ማደራጀት፣ የውጭ ግንኙነቶች፣ የሀገር ውስጥ ፍርድ ቤቶችን ማቋቋም፣ ዜግነት መስጠት። ከስቴቶች ኃላፊነቶች የሚከተሉት እንደ ዋና ሊጠቀሱ ይችላሉ። ምርጫዎችን ማካሄድ፣ መምራት፣ ፕሬዝደንታዊ ምርጫዎችንም ይጨምራል። የአካባቢ አስተዳደሮችን ማቋቋም፣ የህዝብ ደህንነትና ጸጥታ፣ የጤናና የበጎ አድራጎት አገልግሎቶችን ማቅረብ፣ ሚሊሺያ ማደራጀትና መያዝ፣ ህገ መንግስታዊ ማሻሻያዎችን መቀበልና ማጽደቅ፣ በክልሉ ወይም በስቴት ውስጥ የሚከናወኑ ንግዶችን መቆጣጠር። በሁለቱም እርከኖች ሊሰሩ ከሚችሉ ተግባራትም የሚከተሉት ይጠቀሳሉ። ህጎችን ማውጣትና ማስፈጸም፣ ባንኮችና ኮርፖሬሽኖችን ማቋቋም፣ መሬትን ለህዝብ አገልግሎት ጉዳይ መውሰድ ወይም መያዝ፣ ፍርድ ቤቶችን ማቋቋም፣ ገንዘብ መበደር። እንግዲህ በእነዚህ ዘመናት ውስጥ ብዙ ግንኙነቶች እየተለዋወጡ መጥተዋል። ግማሹም በማሻሻያዎች ወይም በአሜንድመንቶች፣ ቀሪውም ደግሞ በየፍርድ ቤቱ መፍትሄ የሚያገኙ አሉ። ለመሆኑ በእነዚህ የስልጣኖች ክፍፍል ላይ በፌዴራሉ መንግስትና በስቴቶች መካከል ድርድሮች ይካሄዳሉ እንዴ?
ለመቀየር ህገ መንግስቱን?
ህገ መንግስቱን ብቻ ሳይሆን ስልጣናቸውን፣ የስልጣናቸውን ጠርዝ ለማስፋት ለማጥበብ የሚደረጉ ድርድሮች አሉ?
በህገ መንግስቱ ነው የሚሰራ። ህገ መንግስቱ ደግሞ ይሄ ይሰራል፣ ይሄ አይሰራም፣ ይሄ ይጻረራል፣ ይሄ አይጻረርም ብሎ የሚናገረው ፍርድ ቤቱ ነው። እና ሄደው ፍርድ ቤት መከሳሰስ ነው። እና ህገ መንግስቱ ይህን ይፈቅዳል፣ ይህን አይፈቅድም ነው። ህገ መንግስቱን ሁኔታ ፌዴራል መንግስቱና ስቴቶቹ ተወራርደው ተነጋግረው አይ ይህንን ከፈለግ ካርግ የሚባባሉበት ነገር አይደለም። ያ ህገ መንግስት ሁለቱንም እንዲህ ብላችሁ ስሩ ብሎ ስለሚመራ የዚያ ህገ መንግስት ትርጉም ደግሞ ምንድን ነው ብሎ ለመናገር የሚችለው ዳኛ ነው እንጂ ዝም ብሎ እንደፈለጉ ተመካክረው ተለዋውጠው የፈለጉትን ለማድረግ የሚደራደሩበት ነገር አይደለም። ህገ መንግስቱ መደራደሪያ አይደለም። ቢፈልጉም ፌዴራል መንግስቱም ለምሳሌ ይህንን ሂዳችሁ ነገ ስቴቶቹ እኔ ሌላ ስራ አለብኝና ስቴቶቹ እንግዲህ በነገታው ተነስታችሁ ጦርነት አውጁ ቢል አይሰራም። ፌዴራል መንግስቱም እንደዚያ ቢላቸው ማለት ነው። እነሱ ስልጣን አይደለም፣ የመወራረድ ነገር አይደለም። ህገ መንግስቱ ይሰጣል አይሰጥህም ትርጉሙ እንዲህ ነው አይደለም። ምን አለች አንዲት የሱፕሪም ኮርቱ ዳኛ ነበረች ሳንድራ ዴ ኦኮነር የምትባል እሷ ምን አለች እንዴ ኮንስቲቱሽን እኮ እናንተ የፈለጋችሁት ፌዴራል ገቨርንመንቱን ፈቅዶ ቢሰጥ ወይም ስቴቶች ፈቅደው የነሱን ስልጣን ቢሰጡ ፈቅደን ነው የሰጠነው፣ ፈቅዶ ነው የተቀበሉት ሊባል አይቻልም። ለእናንተ አይደለም የተሰራ አለችው፣ ለህዝቡ ነው የተሰራ። ምክንያቱም ስልጣን የስልጣን ማካሄጃ ብቻ አይደለም፣ ስልጣን የስልጣን መገደቢያም ነው። ዜጎች እንዳይጎዱ ህገ መንግስቱ ሲያከፋፍል ስልጣን ይህን አንተ አርግ ይህን አታርግ፣ ፌዴራል መንግስቱ ይህን ያርግ ስቴቶቹ ይህን ያርጉ ሲል ማከፋፈያ ብቻ አይደለም። ያ ስልጣን ማከፋፈል የዜጎች ሰብአዊ መብት አንዱ ስልጣን ያዥ ስልጣኑ በስቶ ዜጎችን መብት እንዳይጥስ መገደቢያም ሆኖ መታየት አለበት ማለት ነው።
ዛሬ ከዓለም መንግስታት 25ቱ በፌዴራል ስርዓት የሚተዳደሩ ናቸው። የህዝባቸው ብዛት ግን ከዓለም ከአርባ ከመቶ በላይ የሚሆነውን ይሸፍናል። ዩናይትድ ስቴትስ እና ኢትዮጵያ ከእነዚህ መሃል ይጠቀሳል። በዩናይትድ ስቴትስ ፌዴራላዊ ፕሬዚደንታዊ ህገ መንግስታዊ ሪፐብሊክ የጎንና የቁም አሰራሮች ውስጥ መሰናክሎችና ፈተናዎች አሉ ነበሩ? ለመሆኑ የዚህ ስርዓት የተለዩ ባህሪያት ምንድን ናቸው? በፌዴራላዊ ስርዓት ውስጥ ያሉ ሁለት የአስተዳደር አካላትና እርከኖች የስልጣን መገፋፋትን ሲፈጥሩ ተስተውለዋል። ፌዴራሊዝም አካባቢያዊነትንና ወገናዊነትን ሲያስከትል፣ የተጠያቂነትን ጠርዞች ሲያጠብ፣ በክልሎች ወይም በስቴቶች መካከል አለመተካከልን ወይም አለመመጣጠንን ሲያጎላ፣ ብሔራዊ ፖሊሲዎች በክልሎች ወይም በስቴቶች እንዲታቀቡ ለማድረግ ዕድል ሲሰጥ ታይቷል። እነዚህን የመሳሰሉ እንከኖች በፌዴራሊዝም ውስጥ ቢኖሩም ይህ ስርዓት የሚፈጥረው ወይም ሊፈጥር የሚችለው የሥልጣን ክፍፍል ወይም አንድ ቦታ ላይ አለመደረት፣ የተለያዩ የመንግሥትነት ሥልጣኖች በማዕከልና በስቴቶች እንዲሁም በአካባቢያዊ ደረጃ መስፈን ሁሉም ፈቅዶት ተስማምቶበት የገባበት ሊጣስና ሊደፈር የማይታሰብ ልልነትና ታጣፊነት የሌለው የጠነከረ ቅድስናው የማይገሰስ የተጻፈ ሕገ መንግሥት መኖር፣ ሕገ መንግሥታዊ ውዝግቦችን በሰከነ መንፈስና ያለ አድሏዊ ዝንባሌ የሚያይና የሚፈታ ልዩ የዳኝነት አካል፣ አካባቢያዊ ጉዳዮችን በተሻለ ሁኔታ መረዳት መገንዘብ መቻል፣ የዜጎች ተሳትፎ መስፋት፣ ከአምባገነናዊነት መጠበቅ የሰፋ ስኬትና ውጤታማነት፣ ስቴቶች የተለያዩ ፖሊሲዎችን ለማራመድ ክፍት ከመሆናቸው የሚመነጭ የሕግጋት መሻሻልና የፈጠራ ዕድሎች መበረታታት፣ የክልልና አካባቢ ሥልጣናት ለዜጎች ፍላጎቶችና ጥያቄዎች በተሻለ ሁኔታ መልስ የሚሰጡ መሆን የመቻላቸው የሰፋ ዕድል ከብዙዎቹ የፌዴራል ሥርዓት ጠቃሚና ትርፋማ ጎኖች ተብለው በፖለቲካው ሳይንስና በሕዝብ አስተዳደር ጠቢባን ከሚነሱ እሴቶች መካከል ይጠቀሳሉ። በዩናይትድ ስቴትስ የፌዴራሉ መንግሥትና የስቴቶች ወይም የክልላዊ መንግሥታቱ ግንኙነት። ይህ ርዕስ ከተጨማሪ ማብራሪያዎች፣ ማስረጃዎችና አስተያየቶች ጋር ይቀጥላል። እስከዚያው ግን በእነዚህ ተከታታይ ዝግጅቶች ውስጥ የበሰሉና ሙያዊ ሐሳቦቻቸውን ከለዛ ጋር እያካፈሉን ላሉት ለፕሮፌሰር አድኖ አዲስ ምስጋናዬን ልግለጽ።
አድኖ አዲስ እባላለሁ። ማስተምረው ቱሌን ዩኒቨርሲቲ ነው። ኒው ኦርሊንስ ሉዚያና አሜሪካ ውስጥ ነው። ማስተምረው ሕገ መንግሥት፣ ሰብአዊ መብት፣ እንደገና ደግሞ የአሜሪካ አስተዳደር ውጭ ሀገራት ያለውን አገጣጠም ፎሪን ፖሊሲ ማለት ነው።
ፎሪን አፌርስ ብዬ ነው ማስተምረው። ስለ ሀገሪቱ ጸጥታም ሴኩሪቲ አስተምራለሁ።
ለእናንተም አብራችሁን ላላችሁ አድማጮች ምስጋናና ክብር ይድረስ። ሰላም ጤና ይስጥልኝ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በዝግጅቶቻችን ላይ አስተያየት ካላችሁ ተዘዋዋሪው የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። ሰላም በደህና ደሩ።